ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴልስታር 15 ዲግሪ ዌስት በ12528 ሜጋሄርስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ሰኔ 8 ቀን 2009 ዓመተ ምህረት ነው። ለሁለት ሰዓታት የሚቆየው ዝግጅታችን የመጀመሪያው ክፍል ፕሮግራም አሁን ይጀምራል። ቀዳሚው ዜና ይሆናል። በማስከተልም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረቡ የተለያዩ ሐተታዎችን እናሰማለን። በመጀመሪያ ብንተባበር እስከምን ባንተባበርስ? በማስከተልም የወያኔ ትኩረት ያልተሰጠው ጸረ ኢትዮጵያ ወንጀል በመጨረሻም ከተመክሮ አለመማር ስህተትን ያስደግማል በሚል ርዕስ የቀረቡ ይሆናሉ። በዚህም የመጀመሪያው ክፍል ዝግጅታችን ፍጻሜ ይሆናል። አሁን ወደ ዜናው።
የህዝብ ቆጠራው ዝግጅት በልዩ ልዩ ዘርፍ አነጋጋሪ ሆኖ መገኘቱ ተነገረ። በቅድሚያ በአሁኑ ጊዜ ከባድ ወጪን የሚጠይቅ የህዝብ ቆጠራ ለምን አስፈለገ ብለው ጥያቄ ያቀረቡ ክፍሎች ለቆጠራው አስፈላጊ ናቸው የተባሉትን ታብሌት ኮምፒውተሮች ለኖቭ የተባለው የኮምፒውተር ኩባንያ ረከስ ያለ ወጪን በመጠየቅ ግምት ቢያቀርብም የቻይናው ሁዋዬ አስፈላጊውን ጉቦሎ ያኔ ቁንጮች በተለመደው መንገድ በማቀረቡ የ375 ሚሊዮን ዶላር ወጪ ተደርጎ ከቻይና ግዢ እንዲደረግም ተወስኗል። ወያኔ እድል ባገኘበት ኢትዮጵያን መዝረፍ ልምዱ ነው ያሉ ክፍሎች የህዝብ ቆጠራው ዘመቻ ለወያኔ አመቺ የሆኑ አሃዞችን ለማናፈስና አሰቱን ለሚያስተጋቡለት ባዳን ለማቀበልም ነው ተብሏል። የቆጠራው ሂደት ወያኔ ሙሉ በሙሉ እንደሚቆጣጠረው ሲገለጽ አዙን እንደልቡ አጠማዞ እንደሚጠቀምበትም ኮዲው ግልጽ ነው ያሉ ክፍሎች የትግሬ ቁጥር ጨመረ እንደሚባልና ያማራው ቁጥር እንደሚቀንስም ሳይታለም የተፈታ ነው ተብሏል። ወያኔ በራሱ አመቺ ሀዝ መሰረት በበጀት ምደባ ሆነ የልማት እንቅስቃሴ ትግራይን ለማስቀደም መወሰኑ የማይቀር ነው ያሉ ታዛቢዎችም አማራውን ቅነሳ እንቅስቃሴውም በቁጥር ግቡን መተለም የሚችልበት ሁኔታ ይፈጥራል ተብሏል። ወያኔ ከጎንደር ከወሎ ሰፊ ግዛት ወደ ትግራይ ጠቅልሎና ህዝቡንም ትግሬ ብሎ እንደቀጠለም መረሳት የለበትም ተብሏል። ይህን በተመለከተ ቆጥረው እንዳያጠፉን በተባለው መሰረት የወያኔን የህዝብ ቆጠራ እንቅስቃሴ ማደናቀፉ በጣም አስፈላጊ ነው ያሉ ክፍሎች የስምሪት ለወያኔ እንጂ ቅንጣትም ለሀገር አይጠቅም በሚል ደምድመዋል። በትግራይ ቆጣሪዎቹ ከሞላ ጎደል የክልል አንድ ተወላጆችና ወያኔዎች መሆናቸው ራሱ ወያኔን ተንኮሉን አጋላጭ ነውም ተብሏል። የሻቢያው መሪ ኢሳያስ አፈወርቅ በኤርትራና ኢትዮጵያ መሃል ያለውን ችግር እያባባሳ ያለችው አሜሪካ ነች ሲል ከሰሰ። ይህ ክስ አዲስ ባይሆንም በአሁኑ ጊዜ ሳውዲ አረቢያ ሻቢያና አሜሪካንን ለማጠጋጋት ጥረት እያደረገች እያለ መቅረቡ ሁኔታውን ይረብሸዋል ያሉ የፖለቲካ ተንታኞች ኢሳያስ አሜሪካ የአፍሪካ ቀንድ ሁኔታን ለመቆጣጠር ትፈልጋለችና ሻቢያና ወያኔን ማጣላቱ የዚሁ ዘመቻ አካል ነው ከማለቱ በተጨማሪ ስደትን የመረጡ ኤርትራውያንም የተቆሰቆሱት በምዕራባውያን ነው ሲልም ተደምጧል። አምባገነን በሚል ሂስ ያሰሙትን የአውሮፓ መሪዎችንም ጭንቅላታቸው የተረበሸ ሲል ሰድቧቸዋል። ወያኔና ሻቢያ ለቁርጥ ቀን በሚሆን አልተጣሉም፣ ሁለቱም አንዱ የአንዱን ተቃዋሚ በማልፈስፈስ ይረዳዳሉ ያሉ ተቺዎችም ሁለቱም ለጦርነት አቅም አልባ ከመሆናቸው ባሻገር በማስፈራራት የፖለቲካ ጥቅምና ከዓለም አቀፉም ህብረተሰብ ድጋፍን ለማግኘት ነው ሲሉም አጋልጧቸዋል። ሻቢያ የኢትዮጵያን ህዝብ ትግል እንዳይሰምር ደንቃራ ሆኖ የከረመ ሲሆን ከሚጠበቀው ውጪ የተከሰተው የኢትዮጵያ ህዝብ አመጽ ወያኔን ያስወግደው ይሆናል ብሎ በስጋት ሲጠብቅ፣ ወያኔ ደግሞ የሻቢያን ተቃዋሚ አሽመድምዶ ኢሳያስን ሞት እየጠበቀ ነው ተብሏል። ባለፉት የአሜሪካ አስተዳደሮች የአሜሪካ ፖለቲካ ለወያኔ ያመቸ መሆኑም ከዚሁ ጋር ተያይዞ ተገልጧል። ወያኔ የአስቸኳይ ጊዜ አዋጅ ከመጠናቀቁ በፊት በጎንደርና በጎጃም የማያዳግም አሰሳና ፈና ለማካሄድ በዝግጅት ላይ መሆኑ ተጋልጧል። በልዩ ልዩ ከተሞች እስር ቤቶችና ማጎሪያዎች እየተሰሩ ሲሆን በተቃዋሚዎችና ብረት አንስተው ባሉ ላይም ስለላው መጧጧፉ እየተነገረ ነው። በትግራይ ሲሰለጥኑ የቆዩ ጸረ ሽምቅ ውጊያ ወታደሮችም ወደ ጎንደርና ጎጃም ለመሄድ በመዘጋጀት ላይ ናቸው ተብሏል። በዚህ መሰረት የእጅ ቴሌፎኖችን ማገድ ዘመቻው ዋና አካል ይሆናል ተብሎ ቀርቧል። ተቋርጦ በቅርቡ የተከተለው የኢንተርኔት አገልግሎትም የሚቋረጥ መሆኑን በቅድ ላይ ነው በሚል ያጋለጡ ክፍሎች የሙት ከተማ እርምጃንም ለመቋቋም እቅዶችን እያዘጋጀ ነው ብለዋል። ቀቢጸ ተስፋ ያጠቃው ወያኔ አሁንም የህዝብን አመጽ ባፈናና ጭፍጨፋ አጠፋሉ ብሎ ይቃዣል ያሉ ታዛቢዎች ህዝብና ታጋዮችም ተገቢውን ጥንቃቄና ዝግጅት ማድረግ አለባቸው ሲሉ አሳስበዋል። በአፍሪካ ቀንድና በመካከለኛው ምስራቅ ቀውስ ሻቢያ እያተረፈ ነው ተብሏል። አሰብን ለሳውዲና ኤሚሬቶች ሸጦ በአመት 500 ሚሊዮን ዶላር ያገኘ ነው የተባለው ሻቢያ በጸረ ካታሩ ዘመቻ ሳውዲን ደግፎ ቆሟል ተብሏል። በዚህም የተነሳ ካታር ጅቡቲና ኤርትራን አደራደራለው የምትለውን ማቆሟን አስተውቃለች ተብሏል። ከዱባይና አቡዳቢ መጠነኛ የቻናና አረብ ነጋዴዎች ወደ ኤርትራም ገብተዋል ቢባልም ኤርትራ ስከፍቲና ውድቅ ኢኮኖሚ ሁኔታ ምንም ያልተሻሻለ ነው ያሉ ክፍሎች የካታር ደጋፊ የሆነችው ቱርክ ደግሞ በጅቡቲም በሱዳንም በኤርትራም ያላትን የንግድ እንቅስቃሴና አዳታ ልታቋርጥ ዝታለችም ብለዋል። ከዚህ በተያዘ ደቡብ የመንን የሚቆጣጠሩት አማጽያን አገሪቱን እንደበክቱ ለሁለት ለመክፈል ያላቸውን አላማ ግልጽ አድርገዋል። ዩኔታ የመንን ልታጠፋ ለተነሳችው ሳውዲ አረቢያ ይበጃት ወይም ይጉዳት ገና ግልጽ አልሆነም ተብሏል። አሜሪካ በቀጥታ ጣልቃ በገባበትና አክራሪ የተባለው አልሸባብ ሶማሊያን ቡድን በሚያጠቃበት ሁኔታ ደከመ የተባለው አልሸባብ እያደር እየተጠናከረ መሄዱን በመቋድሾ በተከታታይ ያደረሳቸው ያሉት ጥቃቶች ጠቋሚዎች ናቸው ተብሏል። ሳውዲ አረቢያ በየመን ሁቲዎች ላይ በከፈተችው የጥፋት ዘመቻ አልሸባብ እየተሳተፈ ነው ሲሉ ያጋለጡ ውስጥዋቂዎች የመሳሪያ ማቀም የተደረገበት አልሸባብ ከሳውዲ ሳይቀር የጦር መሳሪያ እርዳታ እያገኘ ነው በሚል አጋልጠዋል። ወያኔ ወደ ሶማሊያ ላከው ጦርም ከፍተኛ ጉዳት እየደረሰበት ሲሆን የአፍሪካ ህብረት ጦር መሪዎች ራሳቸው ለአልሸባብ ጥይትና መሳሪያ እየሸጡ ጦሩን በዚህ በኩል እያስመጡት ነው ተብሏል። ከወያኔ በኩልም የመለስና ያዚብ ቅርብ የሆነው ጀነራል ገሬ በተደጋጋሚ ስሙ ተጠቅሷል። የአካባቢው ሁኔታ ወደ ቀውስ ማምራቱ ለአልሸባብ አይነቶቹ አመች እንጂ አይጎዳም ተብሏል። ሳውዲ አረቢያና አሜሪካ ያካሄዱት ያለው ጠቅላላ ፖለቲካ በተለይም ካታርን የማግለሉ እርምጃ በጥናት ያልተወሰደና ሳውዲ አረቢያ ኢራንን ለመጉዳት ያቀደችው የአሜሪካው ፕሬዝዳንት በጭፍን መደገፉን የተቹ ክፍሎች የአሜሪካው ወታደሮችና ጦር ሰፈር የምታስተናግደውን አገር በሽብርተኛ ደጋፊነት አሜሪካ መወንጀሏ ከባድ ስህተት መሆኑን በማረጋገጥ ነው ተብሏል። ካታር የኢራንና የቱርክ እርዳታ ያልተለያት ከመሆኑ ባሻገር በሰሞኑ በ12 ቢሊዮን ዶላር ከአሜሪካ የጦር ጀቶችን ልትገዛ መስማማቷንም ይፋ አድርጋለች። ካታር የፍልስጤሙን ሐማስ በመደገፏም እስራኤል ተቃዋሚዋ መሆኑን ይታወቃል ተብሏል። አሸባሪዎችን ትደግፋለች ማዕቀብ ይደረግ እየተባለ በጎን ደግሞ የጦር አውሮፕላኖችን መሸጥ አነጋጋሪ ነው ያሉት ተቺዎች የፕሬዝዳንት ትራምፕ ግብታዊ ፖለቲካ አካባቢውን ለከፋ ጦርነት ሊዳርግ ይችላልም ብለዋል። ለዛሬ ያለን ዜና በዚሁ ተጠናቀቀ። I don't know.
ብንተባበር እስከምን ባንተባበርስ? በርካታ ኢትዮጵያውያን መተባበርን ጫና ሰጥተው ይተቻሉ። ሐሳቡ የተቀደሰ ነው። ያለ ህብረት ምን በጎ ነገር አለ? ያለ ህብረት ብልጽግና፣ ያለ ህብረት ድል የለም። ወያኔ በጫካ ህይወቱ ከሻቢያ ጋር ተባብሯል። መተባበሩ ክፋት የለውም። ምን አይነት ትብብር የሚለው ግን ወሳኝ ነው። ወያኔና ሻቢያ ሲተባበሩ ያተኮሩት በመንግስት ግልበጣ ላይ ነው። መንግስትን ገልብጦ ሌላ የራሳቸው መንግስት ማቆም። የሀገርን ችግር ለመፍታት የሚለው የዘለቀታ ትልም አልነበራቸውም። ለህዝብ የሚለው ሰበብ ለእርዳታ ማግኛ ሲያደርጉት አክትሟል። እርዳታ ቢገኝም ትግሉ የሌላ ሆኗል። ሻቢያና ወያኔ በአረብ ሀገሮችና በአውሮፓውያን እርዳታ የሚፈልጉት ደረጃ ላይ መድረስ ቢችሉም የሚፈልጉትን ለማድረግ ግን አልበቁም። ትግሉ በእርዳታ ገንዘብ ተሸጧል። የሌላን ትግል ነው የታገሉት። በመሰረቱ የጠራ ራይን ሳይዙ መጓዝ የሚያመጣው ችግር ይህ ነው። ምክንያታቸው ህዝብ ቢሆንም የተረዱበት ቃል ለመፈጸም ሀገርን ለውጭ ኃይል አሳልፎ መስጠትን፣ ህዝብን መክዳት አስከትሏል። እርስ በርስ ማጋጨትን ዓላማ አድርገው መያዛቸው ግባቸውን ለመፈጸም ነው። ያም ሆኖ ግን በትብብራቸው አልዘለቁም፣ በፍቅራቸው አልጸኑም። ለስልጣን ለሀብት ክፍያ እርስ በርሳቸው ተራክቷል። የጉዳዩ ባለቤቶችም ይበልጥ የሚያገለግሏቸውን ለመምረጥ እድል አግኝተዋል። አንዱን ሸልመው ሌላውን በማቀብ ቀጥተዋል። ተወደድኩኝ ብለሽ አትበይ ጠንበር ገተር፣ እኛን አንድ ሰሞን እንዲያርጎን ነበር አባብሏቸዋል። ሻቢያ በመቀጣቱ ወያኔዎች ተኩራርተዋል። የሰው ዕቃ መሆናቸውን ዘንግተው በራሳችን እንወስን ብለው ተወራጭተዋል። እናም ሁለት ባላ ተከል አንዱ ቢሰበር በአንዱ ተንጠልጠል በሚል ቻይናን ሁለተኛ ወዳጅ ለማድረግ ውስጥ ውስጡን አሲረዋል። ቻይናና አሜሪካን በፈረቃ ለመጠቀም ከጀሏቸው። ዶሮ ገመዷን ረዘም ሲያደርጉላት የለቀቋት ይመስላታል እንደሚባለው ማለት ነው። ያን ጊዜ ጉድ ፈላ። ፊትም የታሰሩበት ሰንሰለት መክፈቻውም መበጠሻውም ማሰሪያውም በእነሱ እጅ ስላልሆነ በርቀት እንዲበጠስ ሆነ። ማጠፊያው አጠረ። የትም ማምለጥ አልተቻለም። ቀጣዩን ለማሰር በሚበቃ አይነትም ለክተው ገመዱን ቆራረጡት። መንዛዛትን አሳጠሩት። ማንም ሊያጎረመርም አይችልም። ያለ ስምምነት ያለ ውለታ የተፈጸመ አይደለማ። ጥንቱን ነበር እንጂ መጥኖ መለቆስ አሁን ምን ያደርጋል? ድስት ጥሎ ማልቀስ የሚባልነት ጉዳይ ሆነ። ስለዚህም ወያኔ ራሱን ገደብ የሌለው ባርነት ውስጥ በድጋሚ አስገባ። ለስልጣን ላበቁት ባዳን ሁሉ በውለታው መሰረት ለመፈጸም ተገደደ። ስለዚህም የህዝብን መሬት እየነጠቀ ለነሱ አከፋፈለ፣ ለራሱም ሞነጨፈ። አዲዮስ የህዝብ ትግል ማጭበርበሪያ ሆኖ ቀረ። ሱዳንም ለውለቷ ሰፊ መሬት ተቸራት። ማቹ ጠቅላይ ሚኒስቴር መለስ ዘናዊ ተከታዩን ሁሉ ማንዋስ ነክቶ ጥላቻን ውርደትን ተጠያቂነትን ሁሉን አውርሶ ነጎደ። ሸንኮራ ገዳ ቢሰጡኝ አጤ መምጠጤን ጥዬ ምን ነው መላጤ ሲል ስንቋጠረለት በአዳም በጅልነቱ ሳቁ ተዘባበቱ በተሰጣቸውም ተደሰቱ። የሁሉ ነገር ሲደረግ ተነሳንለት ያሉት የህዝብ አላማ ውሸት እንደነበረ ተጋለጠ። ቆምንለት ያሉት ህዝብ መሬቱን ለመንጠቅ ለድብደባ ለእስር ለእንግልት ለአሰቃቂ ሞት ዳረጉት። ወያኔ ራሱን በቪላ ዘመዶቹን በኮንዶሚኒየም ልጆቹን በስኮላርሺፕ አንበሸበሸ። ለድሃው የትግራይ ህዝብ ግን ቅንጥብጣቢ ጣለለት። የነኮለለውም በሌላ ነገር እንዲኩራራ በባዶ ልቡ እንድታብጥ ተቀሰቀሰ። ከወርቁ ዘር በመወለዴ እኮራለሁ ሲል መለስ ዜናዊ በአደባባይ ተናገረ። ልክ ዶችላንድ ኡበር አለስ ብሎ እንዳለው ሂትለር መደለያ መሆኑ ነው። የትግራይ ህዝብን ማጭበርበሪያ መሆኑ ነው። ግራም ነፈሰ ቀኝ ሰዎቹ ቃል የተገባላቸውን መሬት ወስዷል። የቀረበት ህዝብ ነው። የተንገላታውም ሁሉንም ያጣው ህዝብ ነው። ወያኔ ወገሩ መስሎት እየደገፈ ያስገባው ህዝብ ነው እየተረገጠ ያለው። በህብረት እንዳይኖርም ከጎረቤቱ ከኖረው ቀዬ የተባረረው ህዝብ ነው የጨለመበት። በምትኩ የገዢው ዘመዶች ናቸው በቦታው የሰፈሩበት። ከጋምቤላ፣ ከጎንደር፣ ከወሎ፣ ከሸዋ፣ ከአዲስ አበባ፣ ከሁሉም ስፍራ ነዋሪው ህዝብ ጊዜ በሰጣቸው ጎጠኞች ተወርሷል። ቦታው በውጭ ባዕዳንም በገዢው መደብ ዘሮችም ይፈለጋል። እናም መላሹ ማን ነው? የትግራይ ህዝብ ደልቶልኛል ብሎ ይቀበላል ወይስ ከወገኖቹ ጋር አብሮ ይቆማል? ወያኔ የሚያሳስት አይደለም፣ ዘረኛ ወንጀለኛ ሀገር ገዳይ ነው። ማንነቱን ለማወቅ ጊዜው እስኪደርስ መጠበቅ ከቶንም አያስፈልግም። የሳውዲ ሀብታሞች፣ አረቦች፣ ህንዶች ሁሉም በነጻ መሬት ታድሏቸዋል፣ አሊያም ከዶላር ባነሰ ካሬ ሜትሩን ተቸብችቦላቸዋል። ምን ቸገረው ባንዳ? አልደማበት አልቆሰለበት። ባዳን መሬቱን አረሱ፣ ምርቱንም ሰብስበው ወደ ሀገራቸው አሳፈሩ። ማን ተው ይበላቸው? ቀድሞው ነው አቃብ ከፈሉት። ህንድም አረብም ድርሻቸውን ተቀራመቱ። መስኪን የኢትዮጵያ ህዝብ ከወራሪዎች ጋር ያደረገው ተጋድሎ በባንዳ ልጆች ተነጠቀ። ወራሪዎች አንጀታቸው ራሰ። የሀገሩ ዜጋ ቤቱን መሬቱን ተቀማ። ቦታ ልቀቅ ተባለ። አዱኛ ብላሽ። አዳዲስ ሀብታሞች መጥተዋል ከሜዳ፣ ሲበሉ የሚሮጡ ሲጠጡ የሚራገጡ መጥተዋል። የኢትዮጵያ ህዝብ መጠኑ ይብዛ ይነስ እንጂ በኖረባቸው ዘመናት በሙሉ ከመከራ ተላቆ አያውቅም። እናም ዘወትር ራሱን ይጠይቃል፣ መሬት ይዤ ውስጡ አረንጓዴ ለምን ይሆን የራበው ሆዴ እንዳለው ቴዲ አፍሮ። ትክክል ነው። ድርቅና ጠኔን የኢትዮጵያ መለያ ለማድረግ ሲጥሩ የኖሩት ባዕዳን ለአድራጎታቸው ምክንያት ቢኖራቸውም በራሳቸው ሞክረውት ያልተሳካ በመሆኑ ዳግመኛ በዚያ መንገድ ሊሄዱበት አልፈለጉም። ይልቁንስ ሊያይተውና ገነጣጥለው ማዳከምና በዓለም አደባባይ ራሷን የማትችል ተጠሪዋ ሀገር አድርጎ ማስቀመጥ የሚቻለው በራሷ ሆድ አደር ዜጎች አማካኝነት መሆኑን በማመን ለማስፈጸም መንደፋደፉ መርጠዋል። ለዚህም ተግባር ያሰማሯቸው የጎሳ ድርጅቶች አሉ። ከነዚህ መሃል ቀንደኛው ደጋፊያቸው ወያኔ ነው። ስለ ወያኔ ማንነት ከ91 ዓመተ ምህረት ጀምሮ ሲነገር የቆየ በመሆኑ መደጋገም አያስፈልገው ይሆናል። ነገር ግን በፍርሃትና በጥቅም ተይዞ በግንባር ተሰልፎ እኔን ግደሉኝ እያለ የሚሞግተውን የዋህ ዜጋ ነፃ ለማውጣት መደጋገሙ አስፈላጊ ይሆናል። ምንም አይነት ፍላጎት ቢኖራቸው ተለጣፊ ገዢዎች በአፍሪካ ውስጥ ህዝብን ማስደሰት አይቻላቸውም። ምክንያቱም የተሰማሩበት ተግባር ይህን እንዲያደርጉ አይፈቅድምና። ሟቹ መለስ ዜናዊ አፉ ዳጥ ዳጥ ሲለው የሰው በልቶ አይተኙም ተኝቶ የተባለውን ረስቶት ይሆናል። ለሚዘነጋ ደግሞ ማረሚያ አለ፣ ለቅጠትም ቅጣት። አሁንም በዚያው መንገድ እንጓዝ ለሚሉ ግን አያዋጣምና በጊዜው ታረሙ ማለቱ ተገቢ ነው። በራስ መንቀሳቀሻው መንገድ የተሳተ ይመስላልና ያለ ህልማቸው የሚያልሙ ያለ መንገዳቸው የሚነግዱ እንዳሉ ተስተውሏልና ለድል የጓጉ የወያኔ ግፍ ያንገፈገፋቸው ህብረትን ከልብ ቢሹ ተገቢ ነው። ግን አብሮ መታየት ያለበት ብንተባበር እስከምን ባንተባበርስ የሚለው ነው። ድል ለኢትዮጵያ ህዝብ።
Yeah. የወያኔ ትኩረት ያልተሰጠው ጸረ ኢትዮጵያ ወንጀል ወያኔ ኢትዮጵያ ለጠፋ የመጣና እየጣረ ያለ ኃይል እንደመሆኑ መጠን ዘመቻው ፈርጀ ብዙ ሆኖ መቆየቱን ብዙ ሰዎች በሚገባ የተገነዘቡት ያመስልም። ወያኔ ከግድያና ፍጅት ህዝብን ከፋፍሎ ከማጫረስ አልፎ ሀገሪቷን ምድረ በዳ ለማድረግም ያልተቋረጠ ዘመቻ በማካሄድ ላይ ነው። የአካባቢ ደህንነትና በላሸት የመጪውን ትውልድ ሀገር መጉዳት ማሽመድመድና ያለውንም ህዝብ አደጋ ማጋለጡ የሚታወቅ ነው። ወያኔ የኢትዮጵያና የኢትዮጵያዊነት ቅርስ ሊያጠፋ ሲጥር ቆይቷል። ይህ በቅድሚያ ሀገራዊ ወይም ብሔራዊ ቅርሳችን ማጥፋትን ግድ ብሎበታል። የሃይማኖት ተቋማትን ኢትዮጵያዊነን ብለው ጸንተው የተባሉ ህዝቦችን ቅርሶችና ንብረቶችን በተቻለ መጠን ሊያጠቃ ሞክሯል፣ አውድሟል። የትግራይ የባህል ማዕከል የሚባል አቋቁሞ ሰነዶችን፣ ቅርሶችን የትግራይ ናቸው ብሎ ወደ ትግራይ ማጓጓዙ ምስጢር አይደለም። የሀገራችን ቅርስ ናቸው የሚባሉትን የዱር እንስሳዎች ሁሉ በአረብ አዳኝ ተብዮች ማስጨረሱ ምስጢርም አይደለም። ወያኔ ገና ጫካ ሳለና ወደ መተማ መዝለቅ ሲችል ቀርከሃ ዛፍ በሱዳን እንዲጨፈጨፍ ለንግድ አቅርቦ የደን ሀብታችንን የጎዳ መሆኑ ይታወቃል። የጠገደንም ወዲም ቢንም በገፍ ገድሎ ሲጠየቅ አማሮች ወደ ትግራይ ከአጼ ምኒልክ ጋር ዘምተው ሰጎኖቻችን ሳቀር ያጠፉናቸውና ሲያንሳቸው ነው ማለቱም የሚረሳ አይደለም። ወያኔ ስልጣን እንደያዘ ለነጭ ሳር ፓርክ ጫካ መቃጠል ዋና ተጠያቂ ነው። ወያኔ ባልታወቀ ምክንያት ተነሳ በሚለው ቃጠሎ ከመርካቶ እስከ እቴጌ ሆቴልን የደቂ እስጢፋኖስ ገዳማትን ሁሉ አድሟል። በትግራይ ዛፍ ተከላን በሰፊው ሲያያዘው በሌሎች ቦታዎች ግን ደናችን ጨፍጭፎ መሬቱን ምድረ በዳ ሊያደርግ ሞክሯል። ኢትዮጵያን ደን መጨፍጨፉ ከኢትዮጵያ አልፎ የመካከለኛ አፍሪካን የአየር ሁኔታ ሁሉ ማዛባት መቻሉ በአዋቂዎች እየተነገረ ነው። ይህ ዘረኛ ቡድንም አገርን ለማጥፋት በታሪክ ብረዛና ክለሳ መስክ እየሰራ ያለው ምስጢርም አይደለም። የሀገራችን ለመሬት በባዕዳን ማዳበሪያ ኖርዌይ ጉቦ ሰጥታ በምታራግፍብን ባዕዳን እንዲተክሉ በተፈቀደላቸው አበባ ተክል እየተጎዳ ሲል ወያኔ እሰየው ነው የሚለው። ሁሉም የልማት ጥረት በቅድሚያ በትግራይ መሆን አለበት በሚልም ሌሎችን አካባቢዎች እየጎዳ እንደሆነ የሚታወቅ ነው። የአካባቢ ደህንነት ጥበቃ ትኩረት የሚሰጠው ብሔራዊ ዘመቻ ነው። ጫካውን፣ ዱር አራዊቱን፣ ቅርስና ተቋሙን ሁሉ በመንከባከብ ፈንታ ማጥፋቱ ተልኮ ከሆነ አገሬን እያጫጩና እያደከሙ እያበላሹ ነው ለመጪው ትውልድ የሚያሳልፉት ማለት ነው። የሳውዲ አረቢያ ሀብታሞች በሀገራችን በወያኔ ተፈቅዶላቸው ዝሆንም አንበሳም መግደላቸው ሊደበቅ አልተቻለም። የቤተክርስቲያን ቅርሶች በወያኔና በሟቹ ጳጳስ ተብዬ ካድሬ ተዘርፈው ተሽጠዋል። ካድሬው ጳጳስ ገና ለዚህ ቦታ ሳይበቃ በኢየሩሳሌም ገዳም ላይም ዝርፊያ አካሂዶ ያደረሰው ጉዳት ተጋልጦ እንደነበር እናስታውሳለን። ወያኔ በሙስሊሞች ላይ ጣልቃ ገብቶና ሊያፈርሳቸው ጥሩ እነሆ እስከዛሬ ተቃውሞ መቀጠሉ የሚታይ ነው። ቀደም ገና በ1983 ዓ.ም ጀምሮ ትግራይ እንድትለማ ኢትዮጵያ ትድማ ሲባል የነበረው ሀቅ ሆኖ መቆየቱም ክርክርን የሚጋብዝ አይደለም። ወያኔ ኢትዮጵያን እንደ ሀገር የማያይ በመሆኑ ጥፋቷን እንጂ ልማቷን አይመኝም። የሚጎታትን ነገር ሁሉ ይፈልገዋል። ስሟን የሚያስጠሩ ባለታሪኮች ስማቸው እንዲነሳ አይፈልግም። የአፍሪካ የእግር ኳስ ፌዴሬሽን አፍሪካቸውን ሊያከብር ሲል ያደረገውን ተቃውሞ ያስታውሷል። ኢትዮጵያን የሚያዋርድ ሁሉ ወያኔው ደስታው ነው። ወያኔ ይሁነኝ ብሎ ኢትዮጵያን ምድረ በዳ ሊያደርግ ከተነሳ ጀምሮ በሁሉም መስክ በሀገራችን ላይ የደረሰውና እየደረሰ ያለው ጉዳት በቀላሉ የሚታይ አይደለም። የነበረው ሰፊ ጫካ ዛሬ የለም። ቅርስ የተባለው የጋምቤላ ጫካ እንኳን ለህንድ ተሰጥቶ ተመንጥሯል። ለመሬት ለነገይቷ ኢትዮጵያ ደንታ ለሌላቸው ባዕዳን ከመሰጠቱ ባሻገር እየደረቀ መሆኑ ይታወቃል። የወሎና ጎንደርን ለመሬቶች ወያኔ በጉልበት ወደ ትግራይ በጥቅልሉም በዚህ በሚነሳና ወደፊትም ቢሆን የህገወጥ ድርጊት እርምጃ ሳውል ሳያድር የሚቀየር መሆኑን ወያኔ አለማወቁ ምንኛ እብሪት ያወረው ኃይል መሆኑን ያሳያል የሚለውም መጠቀስ ያለበት ነው። የሀገራችን ብቻ የሆነው በባሌ የሚገኘው ቀይ ቀበሮ፣ በሰሜን ያለው ጭላዳ ዝንጀሮ፣ በልዩ ልዩ ቦታዎች ያለው የዝሆን፣ የአንበሳ፣ የአጋዘን ወዘተ የዱር አውሬ ስብስብ ለጥቃት ተጋጥጧል። ወያኔ የሀገርን ቅርሶች እየሸጠ እንዳለ ሁሉ አውሬዎችንም ለገንዘብ ሲል ያሳድናል፣ ይሸጣል። የአካባቢ ደህንነትን ጥበቃ ለወያኔ ጉዳዩ አይደለም። ይህም በሀገሪቷ የአየር ጠባይ ላይ እየደረሰ ያለውን ጉዳት ሁሉም ዜጋ ያውቀዋል ማለት ይቻላል። ከትግራይ ውጪ የት ነው ሰፊ ዛፍ ተከላ የሚታየው? ዛፍ ተጨፍጭፎ ህንጻ ቡና ተነቅሎ ጫት ጫካ ተመንጥሮ ህንጻ ነው የወያኔ ፖለቲካና እርምጃ። ለአገር ከቶም የማይበጅና የነገን ኢትዮጵያ ምድረ በዳ ሊያደርግ የተነሳ እርምጃ ማለት ነው። ያፓ በመጨረሻው በረሃ ግብሩ የአካባቢ ደህንነት ጥበቃ ዘመቻ ትኩረት ሰጥቶት አስፍሮበታል። ያለ ምክንያት አይደለም። አለቅድና በተለይ ጎጂ በሆነ መንገድ የሚካሄድ የከተሞች መስፋፋት በአገሪቷ ኢኮኖሚ ላይ የሚያመጣው መዘዝ ቀላል አይሆንም። በወያኔ እየተገነቡ ያሉ ህንፃዎች በውድቅ ሲሚንቶ አለበቂ ጥናት ወዘተ መሆኑ ሁሉም የሚያውቁ ጉዳይ ነው። ለመሬት መንቀጥቀጥ ሰለባ ትሆናለች የተባለችው አዲስ አበባ ነገ ይህ አደጋ ቢመጣበት ህንፃዎች ፈራሾች መሆናቸውና ለአደጋ መከላከልም አንጻር በጥናት የተሰሩ ባለመሆናቸው ብዙ ጉዳት እንደሚያደርሱ ከወዲሁ ተነግሯል። ህንፃ በህንፃ መዝናኛ መናፈሻ ቦታዎች ይህን ሁሉ አልባ የወያኔ ከተሞች የምድር ላይ ሲኦል ለመሆንም በሽቅድድም ላይ ናቸው። ፀሐዩን ገደለን አልቻልነውም መባሉ ምንኛ የአየር ጠባይ ለውጥ እንደመጣም የሚጠቁም ነው። ወያኔ የኢትዮጵያና የመልክዓ ምድር የተፈጥሮ ይዘት እያበላሸ ነው መባሉ ተገቢ ነው። ወያኔ ስልጣን ከመጣ በኋላ ሻቢያና ሱዳን የኢትዮጵያን ጫካዎች እየጨፈጨፉ ወደ አገራቸው ማጓጓዛቸው አልረሳንም። ይባስ ብሎ ሰፊና ደም መሬት ለሱዳን ተሰጥቷል። በከርሰ ምድሯ ያሉ የኢትዮጵያ ንጥረ ሀብቶችም በአላሙዲና ወያኔ በግፍ እየተበዘበዙ ሲሆን ህዝቡ ከወርቁም ከሌላውም እስካሁን ያገኘው ጥቅም የለም። ዘርፊያው ቀጥሏል። በሰው እጅ የተቀየሩ ዘሮች ወይም ጄኔቲክ ሞዲፋይድ ሲድስ ለመሬቱም ለሰውም ጎጂ ናቸው እየተባለ ወያኔ እነዚህንም ሆነ መሬት አጥፊ ማዳበሪያዎችን አስገብቶ በመሸጥ ላይ ነው። አርሶ አደሩ ማዳበሪያ ካገዛዙ እንዲገዛ ተገዶ ባዳን እንደተያዘ ያሳያል። ከሁሉም በላይ ድርቅ በሚል የሚገለጸውና ሚሊዮኖችን ለረሃብና ለሞት የሚዳርገው መነሻው በአብዛኛው ሰው መሆኑ የሚታወቅ ነው። የወያኔ የጫካ ጭፍጨፋና የምድረ በዳ እርምጃ ድርቅን ያመጣል። በተፈጥሮ አደጋ መከላከያ ለመኖሩ ከዚሁ እያያዝና ጉዳቱን ሰፊ አውዳሚም ያደርገዋል። ለመሬት እያለ ኢትዮጵያ ለድርቅና ለረሃብ የተጋለጠችው በአገዛዞቹ የጥፋት እርምጃ መሆኑን መካድ የሚቻል አይደለም። ድርቅ ሰው ሰራሽ ነው ቢባልም ይህን ሁሉ ያመላክታል። አርሶ አደሩ ከመሬቱ መፈናቀሉ፣ በምርት መስክ በወያኔ ተፎካካሪነት መጎዳቱ፣ የአየር ጠባይ ወደ ድርቅ እንዲያዘነብል መደረጉ ወዘተ በበቂ ሊያመርትና ሊመቸው አልቻለም። ከመሬቱም እየተፈናቀለ ወደ ከተማ ልመና ኑሮና የከፋ ድህነት ተዳርጓል። በእርሻው መስክ የወያኔ ሁለገብ እርምጃ የሚያበለጽግ ሳይሆን ወያኔን የሚያከብር መሬታችንን የሚጎዳና ሰፊውን ሕዝብ ወደ ረሃብና ችግር አዘቅት የሚወረውር ነው። በአንጻራዊ ደረጃ ያለው ልዩነት እንዳለ ሆኖ የትግራይን ይዞታ በመሰረቱና በዋና ደረጃ ወያኔን የሚጠቅም እንጂ የትግራይን ሰፊውን ድሃውን አርሶ አደር እያበለጸገ አይደለም። ወያኔ መሬታችንን፣ የተፈጥሮ ሀብታችንን፣ ቅርሶቻችንን፣ የዱር አራዊቶችን ሁሉንም እያወደመ ያለ ጸረ ኢትዮጵያ ኃይል ነውና በአስቸኳይ መወገዱ፣ አገርን ለማዳን መወሰድ ያለበት እርምጃ ነው።
I ከተመክሮ አለመማር ስህተትን ያስደግማል። ነፃነት በምርጫ አይገኝም። ለተወሰኑ ወራቶች ከበሮ የተደለቀለት በማላገጫነትና በትርጉም የለሽነቱ ሲታች የነበረው ወያናዊ የምርጫ ተውኔት ራሱ ከራሱ ጋር በመወዳደር ድምፅ በማግኘት ክብረ ወሰን በመስበርና በአሸናፊነት ከተደመደመ በኋላ ይኸው የተወሰኑ ቀናቶችን አስቆጥሯል። ይህንን ቀድሞ የተበላ ዕቁብን ያኔዎች በካድሬዎቻቸው አማካኝነት በተለያዩ የፕሮፓጋንዳ መጣጥፎች በሰፈንና አስክስታ በማጀብ ደስታቸውን ሲገልጹ ቢታዩም ያሰቡትና ያለሙት ደስታ በእነሱ ክልል ተሽከረከረ እንጂ የብዙሃኑ ህዝባችንን አጃቢነት አላገኘም። ይህንንም በመጠነ ሰፊ ፕሮፓጋንዳ ሊሸፍኑት አልተቻላቸውም። ከዚህ ትርጉም የለሽ የምርጫ ቀንት ህዝባዊ ድል ይገኛል ብለው የቋመጡ ደግሞ የክስረት አፍረታቸውን ለመሸፋፈን እነሱም በበኩላቸው የሚሉትን ቢሉም አልፎ ተርፎም የማሬ ጣታቸውን በሌላው ላይ ቢቀስሩም ምክርን አልሰማ ብለው በደረሰባቸው ውድቀት የሚያዝንላቸውም ሆነ ውታቸውን የሚሰማላቸው ሐዘንም የተቀመጠላቸው አልተገኙም። እንዲያውም በጀመሩት ጎዳና ለመቀጠልና አሁንም በቅጡ ባልተጠና ሂደት ከወዲሁ ከመጀመሪያው ውጤት አልባ በሆነው የትግል ስልታቸው ለመጓዝ ሽር ጉድ ሲሉ ይታያሉ። አገር ወዳዱ ወደፊት ከባድ ሥራ የሚጠብቀው መሆኑን የሚያመላክት ክስተት ከፊታቸው የተደቀነ መሆኑን ግን ለሁሉም ግልጽ ይመስለናል። ይህ የወደፊት ፍታ እንዳለ ሆኖ የ2007 ዓመተ ምህረት የወያኔ ቀልድ ምርጫ ዛሬም ወደ ኋላ መለስ ብለን ስናጤነው ለም የሚታወሰን አንድ ነገር ቢኖር የወያኔን አገዛዝ በጥሩ አኳኋን የሚገልጽ አንድ የፖለቲካ ጥቅስ አለ። እሱም ለ22 ዓመታት የምስራቅ ጀርመን ፖለቲካ ሲመራ በነበረው ዋልተር ኡልብሬሽት የተነገረ ተብሎ ለትምህርታዊነቱ ብዙ ጊዜ የሚጠቀሰው አስተያየት ነው። ይህንም ጠቅሳለን። ዲሞክራሲያዊ መስሎ ሊታይ ይገባል፣ ነገር ግን ሁሉም በእኛ ሙሉ ቁጥጥር ስር መሆን አለበት። የወያኔ አገዛዝም በተቻለው መጠን የቀልድ ምርጫውን ሂደቱን ከጥንስሱ ጀምሮ እስከ ፍጻሜው ድረስ በራሱ ሙሉ ቁጥጥር ስር አስገብቶ ላለፉት 24 ዓመታት እንዳደረገው ሁሉ በቅርቡም ይህንን ድርጊት ዲሞክራሲያዊ ካባ እንዲላበስ መጠነ ሰፊ ፕሮፓጋንዳና መሰሪ ድርጊቶችን አካሂዶ የመቶ በመቶ ውጤት አግኝቻለሁ ሲል ተሳልቋል። ተመሳሳይ ላባ ያላቸው ወፎች አብረው ይበራሉ ነውና በምስራቅ ጀርመን በስልጣን ላይ የነበረው አምባገነን አገዛዝም በበኩሉ በዘመኑ አጠራር አውራ ፓርቲ ይባል የነበረውና በነፃ ምርጫ መቼም ቢሆን የብዙሃኑን ይሁንታ ሊያገኝ የማይችለው አምባገነን ፓርቲ እስከ 1986 ዓ.ም ድረስ በሱ የበላይነት ሙሉ ቁጥጥር እንደ አውሮፓ አቆጣጠር በየጊዜው በተደረጉ የምክር ቤት ተብዬ ምርጫዎች በ99% ድምፅ በማግኘት ተመርጫለሁ እያለ ሲደነፋ እንደነበር የታሪክ መዛግብት የሚያመላክቱት ናቸው። ለህዝብ የተረፈው ምን እንደሆነና የኋላ ኋላ ህዝብ እኛ ነን በሚል መሪ መፈክር ስር በምርጫ ሳይሆን በራሱ ቆራጥ ትግል የባዕዳን እርዳታም ታክሎበት የነፃነት መብቱን ከተጎናጸፈ በኋላ ዲሞክራሲያዊ ምርጫን አካሂዶ የራሱን በፍላጎቱ ላይ የተመሰረተ አስተዳደርን መስርቶ ይኸው የወደፊት ህይወቱን እየመራ እንደሚገኝ የሚታወቅ ነው። ለትዝብት ያህል ከተውኔቶቹ ሂደት አንዳንድ ነጥቦችን እንመልከት። የወያኔን የማላገጫ የምርጫ ተውኔት ለማድመቅ የተለያዩ ውይይቶች ባገዛዙ ተወካዮችና እሱን ይቀናቀናሉ ተብለው በሚገመቱ ግና ከሱ በምንም መልኩ በማይለዩ ክፍሎች መካከል ከተደረጉት ውስጥ በተለይ በአንደኛው ካሁን በፊትም ቀርበው ምንም አይነት ውጤት ያላስገኙ አስተያየቶች ሲደገሙ መደመጣቸው በርካታ የፖለቲካ ታዛቢዎችን ያስገረመ ለመሆኑ የተስተዋለና ተበክሮም የተገለጸ ነው። እንዲያውም እጅግ አሳፋሪና አሳዛኝ ተብሎ በፖለቲካ ታዛቢዎች የተተቸ ነበር። ከዚህ አስገራሚ ከሆኑ ውይይቶች ውስጥ ከፋም ለማ ማገዛዙ ለመጀመሪያ ጊዜ ከተወሰኑ ተቀናቃኞች በጋራ ለመቀመጥ የቻሉበት ተብሎ ባገዛዙ ባለሟሎች የተደነቀውና በኢትዮጵያ ብሮድካስት ኮርፖሬሽን ተዘጋጅቶ የቀረበልን የውይይት ጭማቂ አንዱ ነበር። በእርግጥም በውይይት ወቅት ከዚህም ከዚያም ስለ ዲሞክራሲ ይዘትና ምንነት፣ ስለ ኢኮኖሚ እድገትና ልማት፣ ስለ መልካም አስተዳደር፣ ስለ ምርጫ ቦርድ፣ ስለ ሰላምና በሌሎችም ለሀገሪቷ ወሳኝ የሆኑ ርዕሶችን አስመልክቶ ማለት የሚችሉትን ያህል ሲናገሩ ተደምጠዋል። ይሰነዘሩ የነበሩ አስተያየቶችን በጥሞና ላዳመጠ ግን ያገዛዙ ተወካዮችም ሆኑ ህዝብን እንመራለን ወይም ደግሞ ነፃ እናወጣለን የሚሉ የድርጅት ተወካዮች በአብዛኛው የፖለቲካ ብስለታቸው ባለፉት 24 ዓመታት ውስጥ በወያኔ አገዛዝ የበላይነት እምብዛም እንዳላደገ እንዲያውም ወደ ታች የዘቀጠ መሆኑን ለመታዘብ የሚያዳግት አልነበረም። በተለይም በከፍተኛ የትምህርት ተቋማት ውስጥ በማለፍ የፈረደባቸውን ሁለት ፊደላት ከስማቸው በፊት ማስቀመጥ የሚያስደስታቸውና ክብርና ሞገስ የሚያገኝ የሚመስላቸው አልተሰማሩበት የትምህርት መስክ አዋቂ የሚያስመስላቸውና ግብዝነት የሚያጠቃቸው ምሁራን ባዮች ለተሰብሳቢው ይሰጡ የነበሩት የማስተማር ጥረቶችን ላዳመጠና ላስተዋለ በእርግጥም በእነሱ የፖለቲካ ምህዳር ውስጥ የእውቀት ደረጃ ክብደቱ ወደ ታች ያሽቆለቆለ መሆኑን እንዲሁ ለመገንዘብ አያዳግትም። ባጭሩ የንቃተ ህሊና ጉዳይ በጣም አሳሳቢ ደረጃ ላይ እንዳለ ለመገንዘብ አላስቸገረም። በተለይ ክስተት ስለ ሀገሪቷ የትምህርት ሁኔታን በተመለከተ በቀረቡ የግምገማ አስተያየቶች በሚገባ በዝርዝር ቀርቦ ለማዳመጥ እድሉን ያገኙ እንደገለጹት ያገዛዙ ጸረ ኢትዮጵያዊነት ከምንጊዜውም በላይ ክፉኛ የተጋለጠበት እንደሆነም በዚሁ ስብሰባ ከፍተኛ ደረጃ የተስተዋለበት ነበር። እንደ ሀገር ወዳድ ኢትዮጵያዊ እጅግ የሚያሳዝንና የሚያበሳጭ አሳዛኝ ክስተት ነበር። ላለፉት 24 ዓመታት በአገራችን ለተከሰቱት ችግሮች በዋና ተጠያቂነት የአማራው ብሔረሰብ ነው ተብሎ ዜጎቻችንን ቋቅ እስከሚልና እስከሚሰለች ድረስ ሲነገር እንዳልነበር ሁሉ በዚህ ውይይት ወቅት እሱም ተጠቁሟል ለማለት የደፈሩም የተደመጠበት ነበር። ይህ ሁሉ ጫጫታ በርካታ ጥያቄዎችን ማጫሩ አልቀረም። የአቋም ለውጥ ወይስ ለፕሮፓጋንዳ ፍጆታ ሲባል የቀረበ የሚለው ከዚህ አንጻር በዋናነት የሚጠቀስ እንደሆነ በውስጥ አዋቂ የፖለቲካ ተንታኞች ተደጋግሞ የተሰጠ አስተያየት ነበር። የአገዛዙ ተወካዮችና ለሱ የሚሳሳልብ ያላቸው ክፍሎች በዚህ ውይይት ወቅት አበክረው ይገልጹ የነበሩት ደግሞ አገዛዙ በሚወስደው የተለያዩና የተሳሳቱ የፖለቲካ እርምጃዎች ምክንያት የገነቡትን ስርዓት በትጥቅ ትግል ለመፋለም በምንም አይነት ማጠየቂያ ሊሆን እንደማይችሉና በዚህ መስክ መሰማራት እንደማይገባም በተደጋጋሚ ተገልጸው ተደምጠዋል። የሚያዳምጣቸው ግን አለማግኘታቸውና አለማወቃቸው ምን ያህል ባገኙት ጥቅም ህሊናቸው የታወረ መሆኑ አመላካች እንጂ ሌላ አይደለም። በእርግጥም ህዝብ መከተል የሚገባውን የትግል ስልት የሚወስነው ራሱ በሁኔታውና አግባብነት አለው ብሎ ባመነበት ለመሆኑ ተደጋግሞ የተገለጸና በተግባርም እየተፈተነ ነውና በዚህ ብዙም አንገፋበትም። አግራሞትን ጭሮ ያለፈው ግን በወያኔ አገዛዝ የተፈጸሙት ስህተቶች ለእነሱ አስተያየት ቀለል ያሉ ናቸው ሲሉ አንደበታቸውን ለሴኮንድ ታህል እንኳን የማያንቃቸው መሆኑ ጉዳይ ነበር። በተናገሩት ማፈር ሲገባቸው የተሰበሰቡበትን አዳራሽ በደህንነትና በጸጥታ አባላት ሲያስጠብቁ ስለተናገሩ ጀግንነትን የተላበሱ ይመስላቸዋል። የዚህ አይነት ተግባር ለመሰሎቻቸው ቢያንስ ለደርግም እንዳልበጀ ትምህርት በሆናቸው ነበር። ቀደም ቀደም ማለት የሚያበዛ ቀኑ ሲጨልምበት ደብቁኝ ማለቱ የማይቀር ነውና
የህዝብን አንድነት አፋልሰው በጎሳ መከፋፈል የሀገር አካልን አሳልፎ ለባዕዳን መስጠት ገበሬዎችን ከለመሬታቸው ያፈናቀሉ ለባዕዳን መቸብቸብ ሰብአዊና ዲሞክራሲያዊ መብቶችን እየደፈጠጡ ሀገር ወዳድን ለእስር ለግድያ ብሎም ለስደት መዳረግ ወዘተ የባንዳና የጠላትነት ተግባር እንጂ በምንም ማጠየቂያ የጀግንነት ካባን አያላብስም። በዚህም የተነሳ ከህዝብ የተነጠሉ ይሁንታውን በፍቅር ወይንም ደግሞ ፍላጎትንና ጥቅሙን በማክበር ያላገኙ ወደፊትም ሊያገኙ የማይችሉ የታሪክ አሰላሞናቸውን ለመረዳት ተስኗቸዋል። በዚህም የተነሳ ያገዛዙ አባላትና ደጋፊዎች ምንም እንኳን ለሚቀጥሉት 5 ዓመታት በስልጣን ለመቆየትና ያገኙትን ጥቅማ ጥቅሞች ለማስጠበቅ ማንኛውንም ጸረ ዲሞክራሲ ተግባራት በከፍተኛ ጥረት አከናውነው የተሳካላቸው ቢመስላቸውም ባለው ሁኔታ ካለፉት ጊዜያት በበለጠ በውስጣቸው ደህንነት እንደማይሰማቸው የታየበት በህዝብ ዘንድ ተቀባይነት አግኝተናል ባሉበት አንደበታቸው ህዝብ ከምንጊዜውም በበለጠ የተጠሉበትና ፍራቻ በውስጣቸው የነገሰባቸው መሆኑን ለማስተዋል ብሎም ለመታዘብ እንብዛ ማዳብትም የህዝቡ ትግል እየተጠናከረ ከሄደና የሚፈልገውንም ድርጅትና አመራር ካገኘ ግን የስልጣን እድሜውን ባጭር ሊቀጭ የሚችል እንደሆነ ሁሉም ግልጽ ነው። ትኩረታችንን በዚህ ላይ ሊሆን እንደሚገባው ሳይታለም የተፈታ ነውና በዚህ በኩል የምንችለውን ለማበርከት ጥረታችን ይቀጥላል። ለድልም እንደምንበቃ ላፍታማን ተራጥረም ለማንኛውም በዚህ የምርጫ ተውኔት ተሸፋፍ ነው እንዲያልፍ የተደረጉ መሰረታዊ ጥቦች ስለ ምርጫው ዲሞክራሲ መሆን አለመሆን ሳይሆን ከዚህ በፊት መረጋጋትና ዋስትና ማግኘት የሚገባቸው ህዝብ የሀገሩ ባለቤት መሆንና ማንኛውም ዜጋ በተፈጥሮ የተጎናጸፈውን የነጻነት መብት መከበር አለመከበር ጉዳይ ነበር። ከሁሉ በላይ የህዝብ ነጻነት መጎናጸፍ የሚገኘው በምርጫ ሳይሆን ምርጫ ራሱ የነጻነት መብት መከበር ውጤት መሆኑን የማስረገድ ጉዳይ ነው። ለዚህም ነው ነጻነት ከምርጫ ሳይሆን ምርጫ የነጻነት መብት መከበር ውጤት ነው ተብሎ አጽንኦት በተሞላበት ሁኔታ እየተገለጸ የሚገኘው። በርግጥም ያገዛዙ ቱባቱባ ባለስልጣናትና ካድሬዎች ስለ ምርጫ ቢወሻክቱ ስላስገኙት የሁለት ሀዝ መቀነሳት ፕሮፖጋንዳ ቢነዙ እነሱ ከተወገዱ ሀገሪቷ ከባድ አደጋ ላይ ልትወድቅ እንደምትችል ቢያሟርቱ በምርጫ ተብዬ የቀልድ ተውኔቱ ሰላማዊ መሆኑና ህዝብ በውስጡ በተርመሰመሱ የደነት ጠባቂዎች ተገዶ በብዛት በተውኔቱ ለመሳተፍ መቻሉና የተጻፈበትን ወረቀት ያህል እንኳን ክብደት የሌለውን የድምጽ ካርድ ወደ ፈለጉት ኮሮጆስ ለመክተት እንዳሻቸው ለማድረግ መሰማራታቸው ይህ ሁሉ ክስተት በጠበንጃ ኃይል ያገኙትን ጥቅም ያጣሉና ማድረጋቸው የሚጠበቅ ነበር። ተደጋግሞ የተገለጸ አስተያየት ነው። ይህ አይነት ክስተት በተለያዩ ሀገሮች የታዩ በመሆናቸው የሚያስገርም አይሆንም። ለመምረጥ መብት ካላቸው ዜጎች ውስጥ ሁሉም ተሳታፊ እንደነበሩ መጥለጽ ቀደም ብሎ በመሳሌነት የተጠቀሱት በመስራት ጀርመንም ሆነ በመስራት አውሮፓ ባምባገነን አገዛዝ ስር ተዳደሩ በነበሩት ሀገራትም ጭምር የታየ እንደነበር የታሪክ መጽሐፍ የሚያመላክቱት ናቸውና የሚያስደንቅ አይሆንም። የወያኔ አገዛዝና ፈቀላጤዎች በተደጋጋሚ እንደሚያወሩት የመድብለ ፓርቲ ዲሞክራሲ ስርዓት አገዛዙ በሚያዘጋጀውና በሱ ሙሉ ቁጥጥር ስር በሚከናወነው ተውኔት ወቅት ብቅ ያሉ ተካፋይ በሚሆኑ ምንም አይነት ድርጅታዊ ህልውና በሌላቸው ስብስቦች ብዛት የሚለካ ጨርሶ ሊሆን አይችልም። ውሸት ሲደጋገም እውነት ይመስላል የተባለውን ተረት ተረት ስለተካኑበት ስለሚያምኑበት ይህንን ነጋ ጠባ በማስረጃነት ስላቀረቡ የዲሞክራሲ ካባ ሊላበሱ ጨርሶ አይቻላቸውም። የመብት ድስቀጣ ተግባራቸው ያጋልጣቸዋልና በማህበረሰቡ ህይወት ላይ ቀጥተኛ ለውጥ በተለይም በወጣቱ ትውልድና የከፍተኛ ትምህርት ተመራቂዎች ለሆኑት ወጣቶች የወደፊት ሀገር ተረካቢዎች ዘላቂነት ያለው የስራ ዕድል በማያገኙበት ሁኔታ ጥቂት ሀብታሞችና በርካታ ድሆችን የፈጠረ የኢኮኖሚ እድገትን የመሰረተ ልማት ግንባታዎች ስለመስፋፋት ነጋ ጠባ ማውራት የተራበን ሆድ አይሞላም፣ የተጠማ ጉሮሮንም አያረጥብም። ከብረንዳ ዳሪነትም ሆነ ከወላጅ ትከሻ ጥገኝነት በዚህም የተነሳ ከሚደርስባቸው ህልና ሰቀቀን አያላቅቃቸውም። ማንኛውም ኢትዮጵያዊ ዜጋ በፈለገበት ሀገሪቱ አካባቢ ሰርቶ መኖር ቀርቶ እንዲያውም ተፈናቅሎ ለድህነትና ለስደት በሚዳረግበት ምህዳር ውስጥ ስለ ነጻነት መብት መከበር ተደጋግሞ ቢለፈፍ ውሃ የሚቋጥር አይሆንም። ህዝብ በፍርሃት ድባብ ውስጥ ለመኖር ተዳርጎ ስለ ሰላምና ሰላማዊ ምርጫ ማውራት ራስን ከማታለል ውጪ በሌላ በምንም ሊተረጎም አይችልም። እንዲያውም ተዝናንተው በሚቀመጡበት የስልጣን ወንበር የተከበረ ፈንጂ መኖሩን የሚያመላክት እንደሆነ በርካታ የፖለቲካ ታዛቢዎች አበክረው የሚገልጹት ነው። ይህም የጊዜ ጉዳይ እንጂ ባልጠበቁት ሁናቴ ፈንድቶ ለዚህ ምክንያት የሆኑትን ኃይሎች ቀራርጎ ከውድመት የሚጥል እንደሆነ ከተመክሮ የሚታወቅ ነው። ምርጫውን የምርጫ ባህሪ አሳጥቶ እንከን የሌለበት ምርጫ አካሄድን ብሎ መኩራራት የትም እንደማያደርስ ከተመክሮም ሆነ ከታሪክ አለመማርን አመላካች ነው። በበኩላችን የተለያየ ትርጉሞች ስለሚሰጠው ዲሞክራሲ ሳይሆን የመድበለ ፓርቲ ዲሞክራሲ ለህዝባችን የህልውና ጉዳይና የሙሽረት ትግል መመሪያችን ነው። ስለሆነም ህብረተሰባችን የሚያንጸባርቀውም ይህንኑ ነውና ይህን አብይ ጉዳይ በንድፈ ሐሳብ ብቻ ሳይሆን በተግባር ታይቶ እንዲፈተን ካልተደረገ ትርጉም የለሽ እንደሆነ ስለምናቅ ይህን ለማደናቀፍ ወይንም ለማፋለስ የሚጥረውን የወያኔ አገዛዝ አጥብቀን እንቃወማለን፣ እናጋልጣለንም። ደጋግመን እንደገለጽነውም ለህዝባችን የመድበለ ፓርቲ ዲሞክራሲ ሆነ ሰብአዊ መብት የሰው ልጅ ፍላጎቶች ከሆኑት እንዳየር ፀሐይና ውሃ ሁሉ መሰረታዊ ናቸውና ለድርድርም እናቀርባቸው። አሁንም ስለ ሰው ፍጡር ያለን ግንዛቤ ከዚህ የተለየ ትርጉም ለኛ አይሰጠንምና በመሆኑም የነጻነት መብታችን መከበሩን ብሎም ዋስትና ማግኘቱን የሚያረጋግጥልን ስርዓት በቁራጥ ትግልና በህዝብ ተሳትፎ መገንባት አማራጭ የሌለው ነው። ይህ ተሟልቶ ሲገኝ ያኔ ፍላጎታችንና ጥቅማችን የሚያስከብርልን አስተዳደር ለመምረጥ የሚያስችለን የምርጫ ህግ እናገኛለን። ያኔ ህጉን እንዳይን ብለናችንም እንንከባከበዋለን። ያኔ ህጉ ከተጻፈበት ወረቀት በላይ ክብደትና በህዝቡም ተአማንነት ያለው ይሆናል። ለቀነታቸው ተጠብቆላቸው ከመንከሳቀሱ ለጻ ፕሬስ ውጪ ልዩ ዘጠባቂም ሆነ የባዳን ታዛቢ ያስፈልገን። ለራሳችን በራሳችን ለሁላችን ከኛ ሌላ ማንንም ሊሆን አይችልምና በዚህ በኩል ይተባበር የሚፈልግ ግለሰብም ሆነ ቡድን ዛሬም እንደቀድሞ በራችን ሁሉም ክፍት ነው።
Good luck is over.